ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 16 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሰኔ 16 ቀን 568 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በቅድሚያ ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ እናሰማለን። ኢትዮጵያና ሉዓላዊነት በሚል ርዕስ የቀረበ ነው። በማስከተልም
ወያኔ በአገራችን ላይ ያጠመደውን ፈንጂ በራሱ ላይ እናፈንዳ።
በ2010 ዓመተ ምህረት ህዳር ወር በፍኖተ ዲሞክራሲ ቀርቦ የነበረ ሀተታ። በመጨረሻም የሰኔ ወር 2009 ዓመተ ምህረት የዲሞክራሲያ እትምን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በትግራይ ጦርነት መካሄዱ ከያቅጣጫው የሚደርሱ መረጃዎች ይጠቁማሉ። የወያኔ ቡድን ቃል አቀባይ ተብዬው ለዜና ተቋሞች በሰጠው መግለጫ ባለፈው ሳምንት የወያኔ ቡድን ታጣቂዎች በተለያዩ ከተሞች ላይ ጥቃት መፈጸማቸውን ገልጾ በርካታ ወታደሮችን መግደላቸውንና መማረካቸውን እንዲሁም የተለያዩ ከባድና ቀላል መሳሪያዎች ወታደራዊ መኪናዎች መማረካቸውንና ማውደማቸውን አስታውቋል። ከአንድ ቀን በፊት በአዲግራት ከተማ በቁጥጥር ስር መዋሏና የወያኔ ቡድን ሚዲያዎች ገልጸው ነበር። አገዛዙ ሁሉንም የወያኔ ድሎችን ሐሰት ሲል አስተባብሏል። በተያያዘ ዜና መክሰኞ ሰኔ 15 ቀን ከቀኑ 7 ሰዓት ገደማ ከመቀሌ ከተማ በ25 ኪሎ ሜትር ርቀት ላይ በሚገኘው ቶጎጋ በሚባለው የገበያ ቦታ ላይ አየር ኃይል ባደረሰው የቦምብ ጥቃት ቢያንስ 43 ሰዎች መግደላቸውንና መቁሰላቸውን የሮይተር ዜና ምንጭ ዘግቧል። በመቀሌ ከተማ ከሚገኙ ሐኪሞችና ከአይን እማኞች መረጃ አግኝተናል የሚለው ሮይተርስ በቦምቡ ጥቃት የደረሰባቸው በአምቡላንስ ወደ መቀሌ ሆስፒታል ለመጓዝ ሲሞክሩ ኬላ በሚጠብቁ ወታደሮች የተከለከሉ መሆናቸውን በዘገባው አካቷል። አገዛዙ የወያኔ ቡድን ለማጥቃት አውሮፕላኖች ድብደባ የሚያካሄዱ መሆኑንም አምኖ ሰላማዊ ሰዎች መሞታቸውን ክደዋል። የወያኔ ቡድን በርካታ ወታደሮች እንደያዘ በማህበራዊ ሚዲያዎቹ የሚያሰራጫቸው ቪዲዮ ተንቀሳቃሽ ስዕሎች ከሰባት ወራት በፊት የሰሜን እዝን ሲያጠቃ ያነሳቸውን ቪዲዮዎች መሆናቸውን የሚገልጹ ክፍሎች በሰላማዊ ሰዎች ላይ የአውሮፕላን ድብደባ ተካሂዷል ስለተባለው መረጃ ትክክለኛነት በጥቂት ቀናት ውስጥ ሊታወቅ የሚችል መሆኑን ይገልጻሉ። በተባበሩት መንግስታት ድርጅት ስር የሚገኘው ዓለም አቀፉ የስደተኞች درجت مکسنجو سنیان ساسو استقن بس سراجو مگلجا بگرگوی بطورنسو سابده اتفناد قایوش کتر آن دن سبات میلیون درس مونون گلسو لسو دسنجو چو داسا یمی دستبت ونیتا لمشا شالو کسفاک اناوچو مکاکل امس متوشی لمیون زیگوچ ارداسا لمازه هیچار مونون ماستاو کوال በመቶሺ የሚቆጠሩ ዜጎችም አሁንም በከፍተኛ ችግር ውስጥ የሚኖሩ መሆናቸውን ድርጅቱ ተክሶ ብዙዎቹ በሜዳ ላይ እና እንዲሁም በተጫነቁ ትምህርት ቤቶች ውስጥ የሚኖሩ መሆናቸውንም ገልጿል። የስደተኛው ድርጅት በዚህ አመት በትግራይ የእርዳታ አገልግሎትን ለመስጠት 111 ሚሊዮን ዶላር እንደሚያስፈልገው ቢገልጽም እስካሁን ያገኘው 30 ሚሊዮን ብቻ መሆኑን ይፋ አድርጓል። የሻቢያ አገዛዝ በሀገር ውስጥም ሆነ በውጭ ከፍተኛ የሰብአዊ መብት ጥሰት የሚፈጸም መሆኑን አንድ የተባበሩት መንግስታት ድርጅት ሪፖርተር አጋለጠ። ኤርሳናስ መልክቶ የተባበሩት መንግስታት ድርጅት ልዩ ሪፖርተር የሆኑት ሚስተር ሙሐመድ አብዱል ሰላም ባቢኬር በጄኔቭ እየተካሄደ ያለው አመታዊ የስብሰባ መፍት ጉባኤ ባቀረቡት ሪፖርት በኤርትራ ያለው የሰብአዊ መብት አያያዝ ጉዳይ ምንም የተሻሻለ ሁኔታ እንደሌለው ጠቅሰው የሻቢያ ባለስልጣኖች የሚፈጽሙት የሰብአዊ መብት ጥሰት በኤርትራ ሳይወሰን ወደ ኢትዮጵያ ተሻግሯል ብሏል። የሻቢያ ባለስልጣኖች በንጹሃን ዜጎች ላይ ጥቃት እንደሚፈጽሙ፣ የጅምላ ግድያ እንደሚያካሄዱና የአስገድዶ መድፈርና የጾታዊ ወንጀል እንደሚፈጽሙ እውነታቸውን የተረጋገጠ መረጃዎች እንዳሉ በሪፖርቱ ተጠቃልሏል። በኢትዮጵያ የሚገኙ በርካታ የኤርትራ ስደተኞች አፍነው በመሰዳቸው ምክንያት በሺ የሚቆጠሩ ስደተኞች መዳረሻቸው የጠፋ መሆኑም ተገልጿል። የሻቢያ ወታደሮች በአስቸኳይ ከትግራይ የሚወጡበትን መንገድ ተግባራዊ እንዲደረግና መዳረሻቸውን ስለጠፉ ስደተኞች ጉዳይ የሻቢያ አገዛዝ መረጃ እንዲሰጥ ጠይቀዋል። ሱዳን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአባይ ጉዳይ ላይ ጣልቃ እንዲገባ መጠየቋ ከዚህ በፊት የተዘገበ ሲሆን ይህንን ተግባራዊ ለማድረግ ከፍተኛ እንቅስቃሴ መጀመሩን ታውቋል። የሱዳን የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ኢትዮጵያን ከሱዳን ከግብጽ አላግባባ ያለው የአባይ ግድብ ግንባታ ሆነ ግድቡን በተናጠልም የመምራስ ክንውንን የጠጣው ምክር ቤት ጣልቃ ገብቶ በአስቸኳይ እንዲያስቆም ሱዳን ከፍተኛ የዲፕሎማሲ እንቅስቃሴ እያካሄደች ነው ተብሏል። የአረብ ሊግም ሱዳንና ግብጽ በጠየቁት ጉዳይ ኢትዮጵያ የማትስማማ ከሆነ በጸጥታው ምክር ቤት የቀረበውን የሱዳን ሐሳብ እንዲጸድቅ ከፍተኛ ግፊትና ጫና እንዲደረግ መሆኑን ገልጿል። የአረብ ሊግ ባለስልጣኖች በሰጡት መግለጫ የአረብ ሊግ የሚያደርገውን ጫና ሊቀለብስ የሚችል ማንም ለላ ኃይል የሌለ መሆኑን በእርግጠኛነት እየገለጹ ይገኛሉ። አድማጮቻችን የለሱ ዜና ዝግጅት ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
Allah, we belong to Kumbhadu, we belong to Muhammad Latu, we ሸበለው ለጀሌላት ሸበለው የነደም መላክ ሸበለው የክንዴናት ሸበለው ሲደርላት ሸበለው ፍራይላት ሸበለው ስሟን የነኩ ሸበለው የተዳፈሯት ሸበለው ልጇ ቢመጣ ሸበለው መቤታሏት ሸበለው ስሟን የነኩ የተዳፈሯት ሸበለው ልጇ ቢመጣ መቤታሏት
ኢትዮጵያና ሉዓላዊነት ሉዓላዊነት ምንም እንኳን የቃሉ ጀርባ አነጋጋሪ ሊሆን ቢችልም የአንድ አገር ነጻነትን ብቻ ሳይሆን በራሱ ዓለምንም ተጽዕኖ በነጻ የሚወስንበትን ሁኔታ የሚያመለክት ነው። ኢትዮጵያና ሉዓላዊነት የትየለሌ ከሆኑ ዘመን ቢያልፍም ገና ትናንት የተረዱት ይመስል ሉዓላዊነታችን ዛሬ ዘረኛ ባለስልጣኖች የአሜሪካ ቪዛ ሲከለከሉ የጀመረ ይመስል ተደፈርን ብለው ላይፈይዱ ሲንጫጩ መታዘብ ተገደናል። አጼ ኃይለ ሥላሴ ከማርሻል ቲቶ፣ ኔህሩና ገማል አብደል ናስር ጋር ሆነው የገለልተኛ መንግስታት ስብስብን ቢመሰርቱም ኢትዮጵያ ያኔም በአሜሪካ ቁጥጥር ስር ገብታ ሉዓላዊነቷን ማስከበር አቅቷት እንደነበር ይታወቃል። ነደጃዝማች ታከለ ወልድ ሐዋርያት የእንግሊዝን የቀኝ ገዥነት እቅዳፍ ርሰው አሜሪካ ሲተካ አጼው የተገደዱበት ምክንያት ይህ ያ ነው ማለት የተለመደ ቢሆንም ውሃ ይቋጥር አይቋጥር ዛሬም ሊያከራክር ቢችልም አሜሪካ ኢትዮጵያን በበላይ ተቆጣጥሮ ሉዓላዊነቷን ደፍሮ መሰየሙ ሐቅ ነበር። በዘመነ ደግ የሀገራችን ሉዓላዊነት የተያዘው የተደፈረው በሶቪየት ህብረት እንደነበረም ግልጽ ሲሆን ወያኔ ሲመጣ አሜሪካ በአገራችን ጉዳይ በወያኔ ደጋፊነት ዘው ብሎ ገብቶ ሉዓላዊነታችንን ቀምቶን ቆይቷል። ኮሎኔሉ ደግሞ ለስልጣን መድረሱ ራሱ አሜሪካ ምን ያህል ንቆን የህዝብን ትግል ዘውሮ በአምባሳደር ያማሞቶ ደረጃ ከሻዕቢያና ከአረብ አገሮች ጋር ተመሳጥሮ ከሃዲ ዜጎችን በዋሽንግተን በሚስጥር ሰብስበውና አማክረው ኮሎኔሉንም መርጠው ሰይመውብናል። ሉዓላዊነትን ማጅራት መተው ማለት ነው። ኮሎኔሉ የሉዓላዊነት መጥፋት መከተል አይነታ ምልክት ሆኖ ግምኛ ኢትዮጵያን ያዋረደ እና ያጠቃ አገዛዝን የመራ ነው። በርጋፎ ሳይቀር ስንከሳሩ የበዛው ይሃፓ ስንቶቹ ከአሜሪካ ጋር ሰርግና ምላሽ ሁኔታ ገብተው ኢትዮጵያን ሲያስደሙ ገና ከመስረታው ለኢትዮጵያ እድገትና ሉዓላዊነት አሜሪካ ነው ብሎ በመራ ግብር ደረጃ አስፍሮ የታገለ ነው። አሜሪካም በከፍተኛ የትምህርት ተቋሙ ጉልህ ቦታና ሚና ስለነበራት ተራማጅ የሆነ የመጣውን የተማሪዎች ማህበር አመራ ተንጭጮ ታግለዋለች። ይህ ታሪክ እስካሁንም በዝርዝር ያልተዘገበ ሲሆን አዲሱ ትውልድ ስለማያውቀውም ስለነበረው ፍርሃትና አጤውም ሆነ ስለ ሉዓላዊነት መጫጫት ተገቢውን ግንዛቤ ሊይዝ አልቻለም። አሜሪካ በጣልቃ ገብነት ያከሸፈውና ስንት አገር ወዳዶች ውድ ህይወታቸውን የሰጡበትን የነመንግስቱና ገርማሜን ዋየለውጥ ሙከራ አንዳንዱ የታሳስ ግርግር የሚለው የዚህን ዓለማወቅ ወይም እንኩቶነት መረጃ ሳይወስድ ሲሰጥ ነው። ዛሬ ታሪክን የማያውቁ ወይም ይሁነኝ ብለው የሚበርዙና የሚሰርዙ የመድረክ ባለቤትና ጸሐፊ ሆነው ፖለቲካን ጭራሽ ዝብርቅ ቢያደርጉትም ዘመናዊነት የሚባለው ጊዜ ፈርከያዘ ጊዜ ጀምሮ አሜሪካ አገራችንን ሉዓላዊነት አሳጥታ ቆይታለች። አርባራችን አሜሪካ ሆኖ ሰይጣንና ክፉም ሊርቀን አልቻለም። በየካቲታብዮት የነበረው ስርዓት ሲገረሰሰም የህዝብን ድል የቀማው ደርግ ሲጀምርም ለስልጣን የበቃው ለምዕራቡ በማደር በመሆኑ ሉዓላዊነትን ከጥንቱ ለአሜሪካ፣ እንግሊዝ ወዘተ አስረክቦ ራሱን ለጋዳፊም ለሱዳንም ሸጦ ነው። ሉዓላዊነት መቀመቅ ወርዶ ባለበት ለወያኔ ሙሉ ድጋፍ የሰጡት ዛሬ ስለ ሉዓላዊነት ቢወሻክቱ ጆሮ የሚሰጣቸው የለም። አሜሪካ ወያኔን አቅፋና ደግፋ ኢትዮጵያን ተጽራራ መቆሟን የማያውቅ ስለሌለ ጊዜም እናጠፋበት አይሆንም። ወያኔ በስልጣን የቆየው በእነሱ ድጋፍ ቢባልም ስህተት አይደለም። ድጋፋቸው የተጭበረበሩ ምርጫዎችን እስከማወደስ፣ ግድያዎችን እስከመደበቅ ድረስም የታየ ነው። ይህን ድጋፋቸውን ሲያነሱ ወያኔ በህዝብ አመጽ ተመቶ ወደ መቀሌ እንዲፈረጥጥ ሆኗል። አሜሪካ ከወያኔ ገሸሽ ቢልም የኢትዮጵያን ህዝብ መብት ተቀመናሉ አላዊነት አክብሮ ሊገኝ ሳይሆን መጋጃውን ባዲስ ስናር ሊቀየር ነበርና የህዝብ ትግል ላይ ባላቸው አቀማ ሲረው ህዝባዊ ትግል ድል እንዳያደርግ ኮሎኔሉን መርጠውና አሰልጥነው በላያችን ጫኑብን። ሴራውን አጋልጠን በጊዜ ሳይቃጠል በቅጠል ብንልም ሰሚ አልተገኘም። የተገዛውም የተሞኘውም ሙሴ መጣልን ብሎ ጨፈረ። የሉዓላዊነትን ሞት ድል ብሎ ተቀበለ ማለት እንችላለን። በአሜሪካ ተሰይሞ ስልጣን ያዘው ኮሎኔል በተሰጠው ትዕዛዝ መሰረት ካረቦች ተመሳጥሮ ሻቢያን አቀፈ። የኢትዮጵያን መሬት ለነሱም ለሱዳንም ለገሰ። ለመሆኑ ከሻቢያ ተደረገ የተባለው ከነሱና አረመኔዎች ውጭ ማን የኢትዮጵያ ህዝብ ራሱስ ፓርላማ ተብየት ቢሆን ያውቀዋል? አያ በመተች ባመቷ ኩርኩር እንዲሉ ተኖ የቀረው ሉዓላዊነት የነበረ ያለ አስመስሎ ዛሬ አሜሪካ በዚህ መስክ ደፈረን ተጋፋል ዲሉ የሚቃጡት አስቂኝ ሆነው ቢገኙ አይፈረድብንም። አገዛዝና ሀገርን አንድ አድርጎ አቋም ለመያዝ መጣር ትልቅ ስህተት ነው። አጃጅሎ ለከፍተኛ ጉዳት ይዳርጋል። ትላንትም ዛሬም ኢትዮጵያ የርሷ ሊባል የሚችል መንግስት የላትም። ዛሬ ምርጫ ከመሉት ባልት በኋላም ሆነ በፊት በኢትዮጵያ በስልጣን ላይ ያለው የሚኖረው የጠባብ ኦሮሞ ጽንፈኞች ዘረኛ አገዛዝ እንጂ ኢትዮጵያዊ መንግስት አልነበረም አይደለም። መጋጃ ቢኮለኮልም ሌላ አይሆንም። ስለዚህ ይህ የፍጅት አገዛዝና የህዝብ ጠላት የሚደርስበት ጉዳት እሰየው ያሰኛል እንጂ አያስቆጣም። በራስ ላይ ቀንበር የመጫኑ ስህተትና ግድፈት ማክተም ያለበት ለመሆኑ ምንም ጥርጥር የለውም። ኢትዮጵያን ወደድኩ ብሎ ለዘረኛ አገዛዝ ተቀምቆሞ አብሮ የሚሄድ ሊሆን አይችልም። እርግዝና ህፃን ለሚያርዳ አገዛዝ ጥብቅና መቆም አገርን መካድ ነው። ኮሎኔሉ ራሱ የሉዓላዊነታችን መደፈር መቀማት የመጀመሪያ ምልክት ነው። ይህን ተገንዝቦ ስልትን ተጠቅሞ ጠላትና ጠላት ሲባላ ማባባስ እንጂ ካንዱ ወግኖ ለመገኘት ሙከራው ብልህነት አይሆንም። አህያን ስጋ ጭኖ ጅብን ዳ ማለቱ ያብቃ። ለጅልነትም ገደብ ይደረግለት። አገር ስትደፈርም ያው የፈረደበት ህዝብ ይሞትላታል እንጂ የትላንቶቹም ተረኞቹም ከፍርጠታ ውጭ ምን ሊፈይዱ? ኢትዮጵያ በትግላችን ትከበራለች። ወያኔ በአገራችን ላይ ያጠመደውን ፈንጂ በራሱ ላይ እናፈንዳ። ወያኔ ወደ መቀሌ ከመፈርጠጡ በፊት በህዳር ወር 2010 ዓመተ ምህረት በፍኖተ ዴሞክራሲ የተላለፈ። ወያኔ ከሆነ ካልሆነ ባይ ቡድን ነውና
ለክፉ ቀን በሚል አገራችን ኢትዮጵያ ላይ ብዙ ፈንጂ አጥምዷል። ከሆነልን ኢትዮጵያን ገስቶ ማሸናከል ካልሆነ ደግሞ ትግራይን መገንጠል ሲል እንደነበር የምንረሳው አይደለም። የሚፈራው የውድቀቱ ቀን እንዳይመጣ ማገጃ ያጠመደው ፈንጂ ሲፈነዳብን የቆየ ቢሆንም ቢጎዳንም ለመጨረሻው ደግሞ በሚል ቦምቦች ቀብሯል። ቀውሱ ሲያየልበትም ሊያፈነዳቸው እየጀመረ ነው። ከደደቢት ጀምሮ በጸረ ኢትዮጵያው ጎዳና መጨሊል ሲነሳ ዋና መሳሪያው አድርጎ የተነሳው የኢትዮጵያን ህዝብ እርስ በርሱ መከፋፈልና ማዳከም ነበርና የመጀመሪያው መርሃ ግብሩ የኢትዮጵያ ህዝብ ባለው የእርስ በርስ ቅራኔ አንድ ላይ መኖር አይችልም፣ የሸዋ አማራ ወይም አማራ በጥቅሉ የጭቁን ህዝቦች ጠላት ነው፣ ትግራይም ሌሎችም መገንጠልና የራሳቸው ነጻ ሀገር ሊኖራቸው ይገባል የሚለውን ሲያስተጋባና አንድ ኢትዮጵያ ያሉትን እንደ ኢሃፓ አይነቶቹን ድርጅቶች ትምክህተኛ በሚል ሲያወግዝም ሲያጥላላም ሲያጠቃም ነበር። ይህን ገንጣይና ጸረ ኢትዮጵያ አቋም ከማንም በፊት አጋልጦ የታገለው ኢሃፓ እንጂ ማንም ሌላ አልነበረም። ይህን በታሪክ የተረጋገጠ ሐቅ አይናቸውን ጨፍነው የሚክዱ ድርጅቱን የወያኔና የገንጣላ አጋር ብለው ሊያቀርቡ ሲንፈራገጡ ስናይ ግባቸው ከይሲና እኩይ መሆኑን ማወቅ አልከበደንም። ወያኔ የክፍፍል ቦምቡን ያፈነዳው ገና በደደቢት ናቅፋ ሳለ ነበርና የጋራ ኢትዮጵያዊ ትግልን ተጠይፎ ከሻቢያ ጫማ ስር ወድቆ ትግሉንም ጸረ አማራ በሚል ፈርጆ ለአመታት ተንደፋድፎና በደም ተጨማልቆ በጸረ ኢትዮጵያ ባዕዳን ድጋፍ ለስልጣን ሊበቃ ችሏል። ለስልጣን ሲበቃም ህዝብን እርስ በርስ ማናከሱን በይፋ ገፍቶበት አንቀጽ 39ንና የክልል ሽንሸናን አስፍኖ በዲሞክራሲና ራስ አስተዳደር ሽፋን ኢትዮጵያና ኢትዮጵያዊነትን አደባይቶ የሀገር መከበሩ በድንበሩን ትቶ ኤርትራን አስገንጥሎ ወዘተ ኢትዮጵያን ለማጥፋት ጉዞውን ቀጠለ። ለባዕዳን አደረ፣ መሬታችንን ለሱዳን ሳይቀር ሰጠ፣ የጎንደር ወሎን ወዘተ መሬት እንደ ባዕድ ሰርቆ ነጥቆ ለራሱ ትግራይ ሰጠ፣ ታሪክን አራከሰ፣ ደም አፈሰሰ፣ እስረኞችን ሳይቀር በውድቅ ጣለ፣ ፍርድ ረሸነ፣ በአክሱም ምን አገባችሁ ብሎ በህዝብ የጋራ ታሪክ ተሳለቀ፣ ድፈሩኝና ሞክሩኝና ጦርነት ልስራባችሁ ብሎ ዛተ፣ የራሱን ብሔረሰብ ወርቅና ልዩ ብሎ አሞካሽቶ ሌሎችን አራከሰ። ስንቱ ተወርቶ ተነግሮ ይዘለቃል። ዛሬም የወያኔ ዋናው ፈንጂ ይህ ህዝብን እርስ በርስ የማናከሱና የማበጣበጡ ነው። ጀምሮታል፣ ያስፋፋዋል። በቅድሚያ አማራውን ለይቶ ማጥቃት፣ ለጥቆም ሌሎችንም ማፋጀትና መፍጀት፣ ህዝብ ሲዳማ ትግራይን መገንጠልና መጥበቅ። የተከፋፈለ ህዝብ አገሩን ማስከበር አይችልምና ወያኔ ነጻ ትግራይን ተንደላቅቄ ገላ ሰድጄ እገዛለሁ ብሎ ለሚያውቅ ጀት የኢትዮጵያውያን መከፋፈል ወሳኝ ነው። ይህን ለማስወገድ ህዝብ እርስ በርሱ እየፈጠረ ያለው መረዳዳትና ህብረት ድንቅ ነው ሊባል የሚገባው ነው። ወያኔም ሆነ ቀጥረኞቹ ጽንፈኞች አልተደሰቱም። ለዚህም ነው ተንኮላቸው ገና ይደራልና ጠንቀቅ ነቃንበል የሚለውን ምክር የምንደጋግመው። በዚህ የክፍፍል ዘመቻውና ሴራው ዋናው ትኩረቱም በትግራይ ህዝብ ላይ መሆኑ የሚዘነጋ መሆን የለበትም። ወያኔ ላሉት አገራት እቅዶቹ ሁሉ የትግራይ ህዝብን ድጋፍና ይሁንታ ይፈልጋል። ለዚህም ነው የትግራይን ህዝብ ከሌላው ነጥሎ ሊፈጁህ ነው ብሎ አስፈራርቶ በራስ መከላከል ሽፋን ከጎኑ ሊሸጉጥ በመጣር ላይ ያለው። በጎንደር በየቦታው ትግሬዎች ተገደሉ፣ ተፈናቀሉ የሚለው ጩኸት ቋሚ ቅስቀሳው የዚሁ አካል ነው። ለዚህም ነው የትግራይ ህዝብ ምሁሩ፣ አርሶ አደሩ፣ ወታደሩ፣ ፖሊሱ፣ ሴቱ ባልቴቱ፣ ተማሪው፣ ወጣቱና ታሪክ አዋቂው አዛውንቱ ሁሉ የወያኔን ተንኮል አሽቀንጥሮ ጥሎ በኢትዮጵያዊነት ከመላው የኢትዮጵያ ህዝብ ጋር በማበር ጸረ ወያኔውን ትግል እንዲያጠናክር ሳንታክት ጥሪ የምናደርገው። የትግራይ ህዝብ ስሬቱ፣ ማንነቱ፣ ጥቅሙ ሁሉም በኢትዮጵያዊነት የሚገለጽና እውን የሚሆን ነው። የሌላውም ህዝብ እንዲሁ ስለዚህ ወገን የሆነውን የትግራይ ህዝብ ለማቀፍና በጸረ ወያኔው ትግል ለማሰለፍ ሙሉ ትኩረትና ጥረት መደረግ ያለበት። ወያኔ የመልኳን ሲሏት የጠባይዋን ነውና ምንኛ እርቀ ሰላም ቢባል አቋሙን ጠባዩን የሚተው አይደለም። ድርድር ብላችሁ በከንቱ አትልፉ፣ እርቅ ብላችሁ ራሳችሁን አታድክሙ፣ ትግሉንም አታደናግሩ ስንል የቆየነው ለዚሁ ነው። ማለትም ከወያኔ ጋር ከእንግዲህ ሊመጣ የሚችል እርቅ ወያኔን ማስወገድና ሲወገድ ብቻ ነው። የተጠጋገነ ወያኔን መሸከሚያው ጫንቃችን እምቢ ካለ አመታት አልፈዋል። ወያኔ እገሌ ስራ ለቀቀ፣ እገሌ ተቀየረ ብሎ ጉልቻ ወዲያ ወዲህ ቢያደርግም የበላይነቱን በማደናገር ሊቀጥል የሚጠርና እየጣረም ያለ ነውና ለዚህ ጮሌነት ሰለባ ልንሆን መጠበቅ የለበትም። በረከት ከማይረባው ስልጣኑ ለቀቀ ወይም እንዳየነው ስፋት ከወያኔ አመራር ወጣ፣ የግለሰቦቹን ዋና ስልጣን ሆነ የወያኔን የበላይነት ቅንጣትም አይቀንስም አይለውጥም። ወያኔ ነገ ከተኮላሹ ተቃዋሚዎችና ከቅጥረኞቹና የባዕድ ሎሌዎች ጋር አዲስ የሽግግር ሂደት ሊጀምር ተነስተው ቢል ማንም አገር ወዳድ ዜጋ በዚህ የሚደናገር ሊሆን አይችልም። ዛሬ ለወያኔ ያለው አማራጭ ከስልጣን መወገድ ነው። ሌላ የለውም። ወያኔ በተመክሮ የሚሻሻል አይደለም። ቅጥረኞቹን ተቃዋሚዎቹ አድርጎ በሰሞኑ ሊያቀርብ ደፋ ቀና የሚለው ከንቱ ነው። ኦህዴድ ተባለ በአዴን ቁንጮዎቹ እንደ ወያኔ ተጠያቂዎች ናቸው። ንስሐ ሲገቡም ማለትም ከልብ ምሕረትን ሰጪ ህዝብ እንጂ ማንም ሌላ ኃይል ሊሆን እንደማይችልም ግልጽ ነው። ወያኔ ኢትዮጵያን ለማፈራረስ ዋናው ፈንጂው ህዝብን መከፋፈልና ማጫረስ ነው ብለናል። ሻቢያ ግንጠላችን እንዲደላደል በኢትዮጵያ የኛ የሆነ አገዛዝ ሊኖር ይገባዋል፣ ማድረግም መቻል አለብን ብሎ ነበር። ሞክሮም ነበር ሳይሳካለት ቀረ እንጂ። ዛሬ ሻቢያም ራስ ወደ ቀውስ እያመራ ነውና የትግራይ ትግርኛን አማራጭ ነፍስ ሊዘራ ገልበጥ ገልበጥ እያለ ነው። ይህ ተለጣፊዎችን ደስተኛ የሚያደርግ ሂደት ከቅዠትነት እንዳያልፍ ህዝብ ሁሉ መረባረብና ማክሸፍ እንዳለበትም ተደጋግሞ የተነገረ ነው። ወያኔ እንደ እስስት መልክ ሊቀይር መጣርም አንድ ስልቱ ነው። በግምነቱ ጸንቶ ቆይቶና መቀያየሩ ከበድ ያለው ቢመስልም ለማደናገርና ራሱን ለማዳን መሞከሩ አይቀሬ መሆኑንም ማወቅ ያሻል። ተንኮሉንም ከግብ ለማድረስ ህዝብን እርስ በርስ በማጋጨት በሰሞኑ የተያዙት ወያኔ ወይም ትግሬ ሆነው እንደተገኙት ሁሉ ለምድ ለብሶ የራሴው ያለውንም የትግራይ ተወላጅ ሊያጠቃና በሌሎች ሊያስታብብ ይችላል። አፋኝ ቡድኖች ሰልጥነውና ተመርቀው ወጥተዋል። ስምሪታቸውንም መገመት እንችላለን። ነቅተን መጠበቁ የወያኔን ፈንጂ የሚያከሽፍ ይሆናል ማለት ነው። አንዳንዶች ወያኔ ምን ቢሆን ምን የባዕዳን ወረራን አይጋብዝብንም ሲሉ ይደመጣሉ። ይህን እርግጠኝነት ማን እንደሰጣቸውና ከየት እንደመጡት ግልጽ አይደለም። ወያኔ ስልጣኑን ለመጠበቅ ለሱዳን መሬታችንን ያውም ስንት ደም የፈሰሰለትን መቸሩ የሚረሳ አይደለም። ለባዕድ ኃይልም የጦር ሰፈር ሰጥቶ በባዕድ ትዕዛዝም የሀገራችንን ልጆች አጓጉዞ ለእልቂት እየዳረገ ነው። ወያኔ በአሰቃቂ ጭካኔ ስንቱን ዜጋ ገሎ አገሪቷንም ዘርፏል። ትግራይ እንዲለማ በሚል ፈሊጥ መላ ኢትዮጵያን ሲያደማ ቆይቷል። አሁንም እንደቀጠለ ነው። ወያኔ ለወዳጁ ቅሌት ይዟል በእጁ ነውና ምን ሊቀባቡት ቢሞክሩ ከጭቃ የገባ እሪያ ወይም ከርከሮ መሳይ ወያኔ አስከፊ ገጽታውን ሊቀይር ሊያሻሽል ከቶም አልተቻለውም። የቀበሮ ባህታዊ ከበጎች መሃል ይጸልያል ነው። ወያኔን ያዳቆነ ሰይጣን እያቀሰሰው ነውና አዲስ ይዞታ የምንጠብቅበት አይደለም። ደጋግመን ያልነው ለወያኔ ጠበሉ የህዝብ አመጽ ነው። የደደቢትን አገራት ፊዛር ማውጫውና ማስወገጃው ፍጹም ጸረ ወያኔ ምህረት አልባ ህዝባዊ ትግል ነው። ዋናው ፈንጂው ህዝብን ከፋፍሎ ማፋጀት ነውና ይህ እንዳይሆን መድኃኒቱ የህዝብን አንድነት ማጠናከር ነውና በህዝብ መሃል ወያኔያዊ ንፋስ እንዳይገባ ነቅተን መከላከል መጣር አለብን ማለት ነው። ጠመንጃችን መወደር ያለበት በወያኔ ላይ ብቻ መሆን ይገባዋል ማለትም ነው። በመሆኑም የህዝብ ወገን መስለው ህዝብን ሊያናክሱ የሚጠሩትንም ልናሳፍራቸው ያስፈልጋል። አንድነታችን ከተረጋገጠ፣ ኢትዮጵያዊነታችን ከተለሰነ ወያኔ ሲባል እንደነበረው ከመንደር አይጥነት አያልፍም። ኃይል የተባበረ ህዝብ ናት ወያኔ መውደሚያውና ጊዜው ደርሷልና በመሃላችን ስንጥርም ሳይገባ አንድ ሆነን ኢትዮጵያን ለማዳን ለማስመለስ የጋራ አገራችን ብለን ለትግል ቆርጠን እንነሳ ድል ለመላው የኢትዮጵያ ህዝብ ጸረ ወያኔ ትግል
ስንታይነ ተወዳለ አቤት ይሁዳይ ስንታይነ ተወዳለ የሚያስተገስድ ወደን መጠጠቂያ የፋሽስቶች ምሽግ ስንታይነ ተወዳለ ስንታይነ ተወዳለ ማቀፋይ በጥሰ በጣን ወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳገደ ሀገርን የሚያስፈርስ ታሪክን የሚያስነድ ስንታይነ ተወዳለ አይሁዳም ብለው ወይሁዳም አቤት ይሁድ ማትን ሰፋፊ ቅሪላ ክደት የነጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ በሆድ ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስቶት ካናት ጠጉሩን የአዳም ዘርነቱን ሰብአዊ ክብሩን ለወያኔ ኢህአዴግ በሆዱ ለውጦት አልታያለው ወገን ሲፈናቀል ህዝብ አገሩት ብዙዎቹን የተጓሮች ክምር ወያኔ ያዛቸው በስጋ በብት ከዶቃ ማሰራ እስከ ጅራት ማብቂያ መጠጠቂያ ወዶች ለሰው ልጅ ማፈሪያ የሉንታ ማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያል መያት ወዶች ፍሬን የበጠፉ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞን ከርከሮ ከጉማሬባ አቤት ይሁድ አይነት ስንት አይነት ወዳለ እሺ ስንት አይነት አይናለ አይቶ አጭበረበር ስንት አይነት አፋለ በሆድ የታተ ስንት አይነት ዞር አለ ሰምቶ አዳፈል ስንት አይነት ጣት አለ ቀሱር ያዘገ አቤት 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 የስብና ቅል ስንት አይነት ወር አለ ማቀፈ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ በሆድ ውስጥ ሆድ ሰጥቶ የሚያስተገስቡ ወገን መጠንቀቃ ተጓዥ ጎተራዎች የሚተፈልጉ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብት ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላክ በሰው ስም ጎተራ አፋቸው ጉልቻ እኛ አናሳልፎ ለኔ ከርቼ ብቻ ውለታቸው ነው ድገታቸው ሆድ በሆነ ሞታቸው የነገን የሚያስብ ሊና ለሷቸው ካቻ ምናምን ምናምን ዛሬም ሆድ አምናቸው ሆዶች አቤት ይሁድ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኤሊ ቆዳላ ፍንቅልቁል የወጣ ዘር አዳም የሚያውቃት የግፈኞች ማሻ ሰፊ ቱቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የከርሶች ተገነት የተባዎች ልብስ የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቦላ ወለድ ያስያዘች አንድ አንድ አይጠ ሞገጽ የሚምትባል ከፊትም በኋላም ወደ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ወድ ያዘሉ ካውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥጠቃ ግልጋሎት በኋላ መቋጠሪያቸው አፋቸው ይላላ ከሆዳሞች በጣም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ መዓት ስንት አይነት ሆድ አለ በወገንም ባዋኝ ደምረግ ቋዳሪ በክህደት ውርደት የተነሰነ ከርስ ይዞ ተሽከርካል ሀገሩ ተፈርዝ ወገኑ ሲቆላ ከገዳይ ግዳ ቆሙ ጠቅጥቆም ይሞላል አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከንስጣ የሚለየው ነገር የነገር አስቦ ዛሬ አስልቶ ማደር ከእንስሳ በላጨ ስብና ከሌለው ከእርሶ አደር የሚሉት የጋማ ገብት ነው። የጋማ ገብት እንኳ እስኪሚሞር ድረስ ቆሞ ያገለግላል። የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያውቀር ቢያነሱትም ሆዳ ኖሮ እስካልጠቀመ ቢጠፋ የማይጎዳ። አቤት የሆድ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆነው ቦታቸው የነገን የሚያስብ ሊና ነሷቸው ካቻ ምናምና ምናም ዛሬም ሆዳም ናቸው። አቤት የሆድ አይነት ስንት አይነት ሆዳ አለ፣ ስንት አይነት ቅሪላ ወገኑን ጠብጥቁ በደስታ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ ባውለት ቁጥር 6 ግንቦት ሰኔ 2009 ዓመተ ምህረት የጃዙር ቅኝ አገዛዝና ኢትዮጵያ አፍሪካን ላቲን አሜሪካንና እስያን ተቆጣጥሮ የቆየው የቅኝ አገዛዝ በርካታ የሰው ህይወትና ንብረት ያወደመው የሁለተኛው የዓለም ጦርነት ከተገባደደ በኋላ በዓለም ላይ የተለያዩ ግንኙነቶችና ለውጦች ተከሰቱ። በሶቪየት ህብረትና በአሜሪካ የሚመራ ሁለት ካምፕ ተፈጠረ። ይህም የቀዝቃዛው ጦርነት ዘመን በሚል ታውቆ እስከ 1980ዎቹ እንደ አውሮፓ አቆጣጠር መጨረሻ ድረስ ዘልቆ ታሪክ ሆኖ ለማለፍ በቃ። ኢትዮጵያ አባል ሆና የቆየችበት ሊግ ኦፍ ኔሽንስ ተብሎ ይታወቅ የነበረው ተቋም ፈርሶ የዓለም መንግስታት ድርጅት በተባለውና እስከዛሬም በቀጠለው ተቋም ተተካ። ይህም ተቋም በውስጡ የሴኩሪቲ ካውንስል የተባለ አካል ፈጥሮ በጦርነቱ አቸናፊ ሆነው የወጡት አገሮች ማለትም አሜሪካ፣ ሶቪየት ህብረት፣ የዛሬዋ ሩሲያ፣ ቻይና፣ እንግሊዝና ፈረንሳይ ቋሚ አባላት እንዲሆኑ አድርጎ ሰየመ። ጦርነቱ ያስከተለው የኢንዱስትሪ ውድመትና ሌሎች የዓለም አቀፍ የንግድ እና የመሳሰሉት እንቅስቃሴዎችም ክፉኛ ደቀው ነበርና በቅኝ ግዛትነት ተቀፍድደው ለቆዩ አገሮች ነጻነታቸውን ይጎናጸፉ ዘንድ መልካም አጋጣሚ ተፈጠረላቸው። ቅኝ ገዢዎች እንደቀድሞ የመበዝበዝና ትርፍ የማጋበዝ ተግባራቸውም እዚሁ ዘመን ላይ እንዲያከትም ሆነ። ይህ ክስተት የቀድሞ ቅኝ ገዢዎችን እንቅልፍ የሚነሳ ሆኖ ብቅ አለ። ብዝበዛና ትርፍ ማግበስበሱን እንደ ቀድሞ ማስቀጠሉ የማይቻል እንደሆነ ግንዛቤ ላይ እየተደረሰ ቢሆንም ሌሎች የተለያዩ ዘዴዎችን ነድፎ ግን ይህን ብዝበዛና ትርፍ የማግበስበሱን እንቅስቃሴ ማስቀጠል እንደሚቻል ድምዳሜ ላይም ተደርሷል። በዚህ ዘመን የተመሰረተው የተባበሩት መንግስታት ድርጅት ጦርነቱ ያስከተለውን የኢኮኖሚ የፖለቲካና ማህበራዊ ቀውስ ለመቋቋም በተለይም የዓለም አቀፍ ንግድንና የገንዘብ ልውውጥን በአስቸኳይ መልክ ለማስያዝ ይረዳ ዘንድ ዋና መስሪያ ቤቱን በዋሽንግተን ዲሲ ያደረገውን የዓለም አቀፍ የገንዘብ ምንጭ የዓለም አቀፍ የገንዘብ ድርጅት IMF ያቋቁማል። ይህ ተቋም ዓላማዎቼ ናቸው ብሎ ያሰፈራቸው መርሃ ግብሮች ማለትም የዓለም አቀፍ የገንዘብ እርዳታ ትብብርን፣ ዓለም አቀፍ ንግድን፣ ከፍተኛ የሥራ መስክ መፍጠርን፣ የገንዘብ ምንዛሪ ልውውጥ እየተረጋጋ እንዲሆን መቆጣጠርን፣ ያልተቋረጠ የኢኮኖሚ እድገት እንዲኖርና አባል አገሮች የፋይናንስ ችግር በገጠማቸው ወቅት እንደገና እንዲቋቋሙ ለማድረግ የሚረዳቸውን አቅርቦት ማዘጋጀትን የመሳሰሉ ይገኙባቸዋል። ከላይ እንደተገለጸው በሴኩሪቲ ካውንስል ውስጥ በቋሚነት አባል ሆነው የተሰየሙት አገሮች አውሮፓውያኖቹ ቅኝ ገዢዎች የነበሩ ናቸው። በዚያም ዘመን ቢሆን በተለይ በጦርነቱ ወቅት ከመጀመሪያው ጀምሮ ተሳትፎ ያልነበራቸውና ወደ መጨረሻው ላይ የተካፈሉት እንደ አሜሪካ ያሉት የፋይናንስና የኢኮኖሚ አቅማቸው ጎላ ያለ ስለነበር የተቋሙን ሥራ ለማካሄድ የሚያስፈልገውን ወጪ አብላጫውን የሚያዋጡ በመሆናቸው በማናቸውም የድርጅቱ እንቅስቃሴዎች ላይ ጫና የማድረግ አቅሙ ያንንም ሆነ ዛሬ አላቸው። እነሆ የተባበሩት መንግስታት ድርጅት ከተመሰረተበት ወቅት አንስቶ በዓለም ውስጥ ያለውን የእድገት አለመመጣጠንን፣ ድህነትን ለማስወገድ ወዘተ የሚሉ ስብሰባዎችንና ውሳኔዎችን እያደረገ ቢቆይም በዓለማችን ላይ ጎልቶ የሚታየው ግን ሀብታሞቹ አገር ይበልጥ እየከበሩ ታዳጊ አገሮች የተባሉት ደግሞ ይበልጥ እየደህዩ መሄዳቸውን ነው። ይህ ደግሞ የሚያሳየው የአዲሱ ወይም የጃዙር ቅኝ አገዛዝ የቀድሞውን ቅኝ አገዛዝ ቁጥጥር በዝበዛውንና ትርፍ ማጋበሱን በሌላ ዘዴና መንገድ አስከብሮና አስቀጥሎ እንዳለ ያለ መሆኑን ነው። ኢትዮጵያ በቀደሙት ጀግኖችና አርበኞች ልጆቿ ከባድ መስዋዕትነት በተደጋጋሚ የተቀጣባትን የቅኝ አገዛዝ ጥቃት ድባቅ መታ ነጻነቷንና ህልውናዋን ያስከበረች ጥቁር አፍሪካዊት አገር መሆኗን ወዳጆቿም ጠላቶቿም የተቀበሉትና በታሪክም ተገቢውን ቦታ ይዞ ተከብሮ የተመዘገበ ሀቅ ነው። ይህ የቀደሙት አያት ቅድመ አያት ወገኖቻችን የአርበኝነት ገድል ያስመዘገበው ታላቅ ድል በዚያን ጊዜው ለዓለም የነበረው አስተጋብኦና አንደምታው እጅግ ከፍ ያለ እንደነበር የሀገራችንም ሆኑ የውጭ ሀገር የታሪክ ጸሐፊዎች በተደጋጋሚ ዘግበውታል። በተለይም በአጼ ምኒልክ መሪነት በነቂስ ከዳር እስከ ዳር ኢትዮጵያውያን ባንድ ላይ ተመው አድዋ ላይ የጣሊያንን ፋሽስታዊ እብሪት የማስተንፈሳቸው ዜና ሲስተጋባ በቅኝ ግዛት ስር ወድቆ ማንነቱ ለተረገጠውና ነጻነቱ ለተገፈፈው አፍሪካዊ በዓለም ተሰራጭቶ ለሚኖረው ጥቁር ህዝብና ሌሎች ጭቆን ህዝቦች ታላቅ የምስራች ሆኖ ነበር። ባንጻሩ ደግሞ ለነጭ ህዝብ በአጠቃላይ በቀኝ ገዥነት ተሰማርተው ተዘግበው የማያልቅ ግፍ ሲያደርሱ ለነበሩት ደግሞ ትልቅ ውርደትንና ሀፍረትን አከናንቦ እንደነበር ታሪክ መዝግቦታል። ይህ የኢትዮጵያውያን የጀግንነት ቀንዲል በዚያን ዘመን ከቅኝ አገዛዝ ስር ራሳቸውን ነጻ ለማውጣት በየቦታው ትግል ሲያካሂዱ ለነበሩ አፍሪካውያንና ለሌሎች ጭቆን ህዝቦች ያስተጋባው መልእክት እጅግ ኃያል ነበርና ቅኝ አገዛዝ ማንነቱን ላደበዘዘውና ሰብዕናውን ለገፈፈው ጥቁር ህዝብ ያበረከተው ልዩ የመንፈስ ብርታትና ተስፋ ወሰን እንደሌለው ብዙ የተባለለት ነው። የራስ ኃያልነትን፣ ጥናትን፣ በራስ በመተማመን ባንድ ላይ አብሮ መመከትን፣ ከሁሉ በላይ ደግሞ ቅኝ አገዛዝን ጸንተው ከታገሉት ሊያሰጉዱት እንደሚችሉ ማስመዝገቡ ብቻ ሳይሆን ኢትዮጵያንም በልዩ ዓይን እንዲያዩዋት አድርጓል። በሌላው ወገን በነጩ መንደር ኢትዮጵያን ጥርስ ውስጥ ያስገባ እንደነበርና እስከዛሬም ቁጭቱና ጥላቻው እንዳለ ያለ መሆኑ የአደባባይ ምስጢር እንደሆነ የሚያከራክር አይደለም ብለን እናስባለን።
እንደሚታወቀው ቀኛ ገዛዝ ባለማችን ላይ ይፋ ሆኖ ብቅ ያለው በሰው ልጆች የእድገት ታሪክ ሂደት ውስጥ 1900 ምዕት ዓመት መጨረሻ አካባቢ ላይ የማምረቻ ኃይሎችን በይዞታነት ሙሉ በሙሉ የተቆጣጠሩ የህብረተሰብ ክፍሎች ብቅ ባሉበትና የአምራቹን ኃይል ጉልበት በርካሽ በመበዝበዝ ትርፍን የማጋበስ እንቅስቃሴን እንደዋና ዓላማና ግብ አድርገው በተግባር ማዋል ከጀመሩበት ጊዜ አንስቶ መሆኑን የህብረተሰብ የእድገት ታሪክ ላይ ሰፊ ጥናት ያካሄዱ ጸሐፊዎች በሰፊውና በጥልቀት ዘርዝረው አቅርበዋል። በዘመኑ በኢንዱስትሪ የበለጸጉ አገሮች በወል ስማቸውን አውሮፓውያን የተባሉት እንደ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ፖርቱጋል፣ ቤልጅየም ወዘተ የያገራቸውን የአምራች ኃይላት መበዝበዝ ብቻ የትርፍ ማካበት ቋታቸውን ሙሉ በሙሉ የሚያረካው ነው ስላላገኙት ይህን አባዚያቸውን ያስታግሱ ዘንድ የተቀረውን ክፍለ ዓለም ማቅናት በሚል ስም መቆጣጠሩን ብቸኛ አማራጭ ሆኖ ያገኙታል። በዚህም አፍሪካን፣ ደቡብ አሜሪካን እና እስያን በቀኝ ግዛትነት ለመቆጣጠር ተንቀሳቀሱ። ኃይላቸውንም ተገን በማድረግ የነዚህን ህዝቦች አገራዊ ነጻነት ገፈው ብሔራዊ ማንነት ደፍረው የቀኝ ገዥነት መዋቅር ለመትከል በቁ። እነሆ ከ200 ዓመታት በላይ በእነዚህ ክፍለ ዓለማት የሚኖሩትን ህዝቦች ሰብዕናቸውን ብቻ ሳይሆን ጉልበታቸውንና አንጡራ የተፈጥሮ ጥሬ ሀብታቸውን እጅጉን በሚተከተተና መረድ በለቀቀ ዝርፊያ ተሰማርተው ወደ ያገሮቻቸው በማጋዝ የኢንዱስትሪዎቻቸውን ምርት ማሳደጉን እንቅስቃሴ በሰፊው ተያያዙት። የምርቱንም ውጤት ለዓለም ገበያ በማቅረብ እንዳቀዱት ሁሉ የትርፍ በትርፍ ሲያጋብሱ ቆዩ። አውሮፓውያን ቀኝ ገዢዎች ዋና ስምሪታቸው ትርፍ ማግበስበስ ነበርና ይህንን ጥማቸውን ለማርካት ያመቻቸው ዘንድ በቀኝ ግዛትነት የተቆጣጠሯቸውን አገራት ህዝቦች ላይ የኢኮኖሚ ብዝበዛና የተፈጥሮ ሀብት ዘረፋ ብቻ ሳይሆን ሰብዕናቸውን፣ ማንነታቸውን፣ ባህላቸውንና ወጋቸውን ሁሉ ቀስ በቀስ በማጥቆር በማጉደፍ በመሸርሸርና ብሎም ደብዛው እንዲጠፋና የቀኝ ገዢዎቹ ባህልና ወግ የበላይነቱን እንዲይዝ ለማድረግ ሳይታክቱ ሰርተዋል። የቀኝ ተገዢዎቹ ህዝቦች ላይ ልዩ ልዩ የሰለሉ ዘዴዎችን በመጠቀም በመካከላቸው ስምምነትና መቀራረብ እንዳይኖር አድርገዋል። የቀኝ ገዢዎቹ ሰብዕና ብቻ የበላይነትና ተቀባይነት ያለው፣ የቀኝ ተገዢዎቹ ህዝቦች ግን ሁልጊዜም ቢሆን በተፈጥሯቸው አነስተኛና የበታች እንደሆኑ አምነው ራሳቸውን እንዲያዩና እንዲቀበሉም ጭምር ሆን ተብሎ ጫና ይደረግባቸው እንደነበር ታሪክ መዝግቦታል። ይህ የቀኝ አገዛዝ በተለይ በአፍሪካውያን ላይ ያደረሰው ከፍተኛ በደል እነሆ አፍሪካውያኑ ባደረጉት የነጻነት ተጋድሎ ተጨንፎ በሂደት ከሁሉም አገራት እንዲወገድ ከሆነ ወዲህና አገሮችም ፖለቲካዊ ነጻነታቸውን ካረጋገጡም በኋላ ዛሬም ድረስ በሁሉም መስክ እመርታ አሳይተው ወደፊት እንዳይገሰግሱ ቀኝ አገዛዙ ተክሎ ያለፈው ድርጊት ያንበሳውን ድርሻ የሚይዘው ነው ቢባል የሚያስኬድ ይሆናል። ለጀግኖች ልጆቿ ምስጋና ይድረስና ኢትዮጵያ የቀኝ ግዛት ሰለባ ሳትሆን በመቅረቷ የተነሳ በማንነቷ በራሷ የመተማመንና ኩራቷ ላይ እንደ ሌሎቹ የአፍሪካ ወንድሞችና እህቶች በደል ሳይደርስባት ቀርቷል። በታሪክ እንደተዘገበው በዓለም ላይ ተንሰራፍቶ የቆየው የቀኝ አገዛዝ መሰረቱ ብዝበዛ ላይ ያተኮረ የኢኮኖሚ እንቅስቃሴ ማካሄድ ነበርና በዓለም ላይ እጅጉን ያልተመጣጠነ የሀብት ክፍፍል እንዲፈጠር አድርጎ ጥቂቶችን የናጠጡ ከበርቴዎች አብዛኛውን የዓለም ሕዝብ ግን በድህነት አረንቋ ውስጥ ጥሎት ሲያማቅቀው እንደኖረ ብዙ የተባለለት ነው። ያም በመሆኑ በከተታ በቀንበሩ ስር ወድቀው በነበሩት ህዝቦችና በየቀኝ ገዢዎች አገራት ውስጥ በሚኖሩት ጉልበሻጭ ሰራተኞች ጭምር በተደረገው መራራት ትግል እንዲሁም የዓለም የስልጣኔ ጎዳና ያስከተላቸው ልዩ ልዩ ለውጦች ታክለውበት በሂደት ቀኝ አገዛዝን እያዳከሙት በመምጣታቸው እንደቀድሞው ሊቀጥል የማይችልበት ሁኔታ ውስጥ እንዲገባ ተገደደ። የሁለተኛው ያለም ጦርነት ከተገባደደ ከአስር ዓመታት በኋላም እንዲያከተም ሆነ። በዚህ ባለም ላይ በቀኝ ተገዥነት ስር ወድቀው የቆዩ አገራት በሙሉ አንድ ባንድ ብሔራዊ ነጻነታቸውን ሊጎናጸፉ ችለዋል። ዛሬ በቀድሞ አይነት ቀኝ አገዛዝ ቁጥጥር ስር ያለ አንዳችም አገር የለም። እነሆ በቀኝ አገዛዝ ስር የቆዩ አገራት ብሔራዊ ነጻነታቸውን ከተጎናጸፉ ወደ 60ዎቹ ዓመታት እየደረሱ ነው። በእነዚህ በርካታ ዓመታት በተለይ በኢትዮጵያና በሌሎች የአፍሪካ ሀገራት ውስጥ እድገትና ብልጽግና እውን ሆኖ እመርታ ያሳየበትና የህዝቦች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ ወደ ተሻለ ደረጃ የገሰገሰበት ሁኔታ ውስጥ ይገኛል ብሎ ለመናገር የሚያስደፍር አልሆነም። ከቶ ለምን ማለቱ ተገቢ ጥያቄ ይመስለናል። ቀደም ብለን እንዳስተዋልነው የቀኝ አገዛዝ ዋና ባህሪውና ተልእኮ ብዝበዛን መሰረት ያደረገን ትርፍን ማግበስበስ ነው። ይህ እንቅስቃሴውም በአንድ በተወሰነ ክልል ብቻ ሳይገደብ ጥንበር ጥሶ የተጓዘና የዓለምን ሰፊ ግዛትም ያካተተም ነበር። አገዛዙ ቀድሞ በሚያደርገው ሁኔታ ሊቀጥል የማይችልበት ደረጃ ላይ መቃረቡን ሲያሰላና ሲገነዘብ ህልውናውን የግድ በሌላ ዘዴና መንገድ ሊያስቀጥል የሚያስችለው ንድፈ ሐሳብ ማርቀቅ አስፈለገው። በዚህም ነጻነታቸውን በትግላቸው የተጎናጸፉት አገሮችና የቀድሞ ቅኝ ገዢዎች መካከል የነበረው የኢኮኖሚና ፖለቲካ ትስስር በሌላ መንገድ ይቀጥል ዘንድ የጃዙር ወይም አዲሱ ቀኝ አገዛዝ በስራ ላይ እንዲውል ተደረገ። ሁኔታውን ቀደም ብለው የተገነዘቡ በተለይም በቀኝ አገዛዝ ስር ተወልደው ያደጉና የመማርና የማወቅ እድሉ ገጥሟቸው አገራቸውንና ህዝባቸውን አስተባብረው ለነጻነት ተጋድሎ ያበቁ አፍሪካውያን ወንድሞች ውስጥ አንዱና ታዋቂው የጋናው ተወላጅ ኳሜ ንክሩማ ይህን ግንኙነት እንዲህ በማለት ገልጾታል። የጃዙር ቀኝ አገዛዝ ፍሬ ነገሩ በስሩ ያለን አገር የይስሙላ ነጻነት እንደ አንድ ብሔራዊ ህልውናውን እንዳስከበረ አገር አስመስሎ ማቅረቡ ሲሆን፣ በተጨባጭ ግን እውነታው የሚያረጋግጠው የአገሩ የኢኮኖሚ አወቃቀርና አሰራር የፖለቲካ ፖሊሲ የሚመራው ከውጭ መሆኑን ነው። ከዚህ ከንክሩማ አነጋገር የምንረዳው ቁም ነገር በቀኝ ግዛትነት ስር ቆይተው ነጻነታቸውን ለመጎናጸፍ በቅተዋል የተባሉ አገሮች አሁንም ዕጣ ፈንታቸውን እንዳሻቸው የሚዘውሩት እንዲሁ የቀድሞ ገዢዎቻቸው መሆናቸውን ነው። አዲሱ ወይም የጃዙር ቀኝ አገዛዝ የድንበር ጣሹን ዲታ ብዝበዛና የትርፍ ማጋበስ ጥሙን ልዩ ልዩ ዘዴዎችን ተጠቅሞ የሚያረካበት ንድፈ ሐሳብ ነው የተባለውም በዚህ የተነሳ እንደሆነ ግልጽ ነው። በመሰረቱ የዚህ እትም ዓላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን የአዲሱ ቀኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ አንባቢያን እንዲያውቁት እንሻለን። በመሰረቱ የዚህ እትም ዓላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን የአዲሱ ቀኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ እንዲታወቅ እንሻለን። ከላይ ጠቅለል ባለ መልኩ ስለ ጉዳዩ እንድናነሳ የሆነው ዛሬ አገራችንን የሚጠሉና በክፉ ዓይን የሚያዩት አገሮችና የጃዙር ቀኝ አገዛዝ ተዋንያን በአካባቢው የሚያካሂዱት እንቅስቃሴ ያለውን አንደምታና ብሎም አደጋውን ቀድመን ከወዲሁ ነቅተን ለመከታተል ይረዳን ይሆናል ከሚል የቀረበ ነው። ኢትዮጵያ የቀኝ አገዛዝን ድባቅ መታ ነጻነቷንና ብሔራዊ ህልውናዋን ያስከበረች አገር ብትሆንም አንዷ የዓለም ህብረተሰብ አካል ናትና የዓለምን የፋይናንስና የገንዘብ አቅምን ለመቆጣጠር ከተነሳው እንቅስቃሴ ማምለጥ ችላለች ብሎ ለመናገር እንደማይቻል እሙን ይመስለናል። ቀደም ያለውን ጊዜ እንተወውና በተለይ አሜሪካ በህዝባችን ላይ ወያኔን እንዲቆናጠጥ ካደረገች ወዲህ ባለፉት 26 ዓመታት በልዩ ልዩ ግንኙነት አማካይነት የጃዙር ቀኝ አገዛዝ ህዝባችንን እየጎዳ እንዳለ እንዳዲስ የሚነገር ጉዳይ አይመስለንም። በጥቅሉ ግን ዛሬ አገሪቱ ለውጭ ኃይላት በሰፊው ወለል ብላ የተከፈተች በመሆኗ ለብዝበዛና ለትርፍ ማግበስበሱ ከመጋለጧ ባሻገር ለማህበራዊ ቀውስና ለውጭ ኃይላት ርካሽ ባህል መፈንጫ ሆና ያለች አገር ሆናለች። ዛሬ በአፍሪካ ቀንድና በቀይ ባህር ሰላጤ ዙሪያ በአሜሪካ አጋፋሪነት ለሚመራው ኃይል የአውሮፓውያን የንግድ መስመር እንዳይሰናከልና አሸባሪ ኃይላት የተባሉትን እንቅስቃሴ ለመከላከል ኢትዮጵያ ያዘችው ጂኦግራፊያዊ ክልል ወሳኝነት አለው ተብሎ በመታሰቡ የተነሳ ይህንኑ ጥቅማቸውን ለማስከበር አገልግሎት እየሰጠች ትገኛለች። እንደሚታወቀው ከሸርማርኬ ጀምሮ ሶማሊያ በአጎራባች አገሮች ውስጥ ሶማሌዎች ሰፍረው የሚገኙበትን ስፍራ ሁሉ በይገባኛልነት ከተቀረው የሶማሌ ግዛት ጋር ለማጠቃለል በነበራት እቅድ የተነሳ ከኢትዮጵያ ጋር የዚያድ ባሬ መንግስት እስካከተመ ድረስ በተለያየ ወቅት ጦርነት ስታደርግ የቆየች መሆኗ የሚታወቅ ነው። የዚያድ ባሬ መንግስት ሲፈርስ አገሪቱ መንግስት አልባ ሆና በተለያዩ የጦር አበጋዞች የእርስ በርስ ጦርነት ውስጥ እንድትታመስ ሆነ። በሂደት ካረንቋ ውስጥ ለመውጣት ተስፋ የተጣለባቸው አንድ ላይ ተባብረው የነበሩ ኃይላትን ያለቃውን የአሜሪካን ትዕዛዝ ለመፈጸም ወያኔ ይህን የተባበረ ኃይል ወቅቶ ከማስወገዱን በተጨማሪ ዘምቶ የነበረው ወታደር ሴቶችን በመድፈሩ ክፉኛ የተበሳጩት ዛሬ አልሽባብ ተብለው የሚታወቁት እንዲፈጠሩ ምክንያት ሆነ። ወያኔም በአካባቢው የራሳቸውን ስምሪት ያደረጉ አለቆቹን ፍላጎት ለማሟላትና የሚያፈሱለትን ንዋይ ለመሰብሰብ ሲል ብቻ በተደጋጋሚ በሰው አገር ጣልቃ ገብቶ መርዷቸው እንኳ እስከዛሬ ለቤተሰቦቻቸው ያልተነገረላቸው ወታደሮች የጥይት ሰለባ ሆነው በየበረሃው የጅብራት ሆነው እስኪቀሩ ድረስ ያደረገው የሚያደርገው እንቅስቃሴ ለተባሉት ኃይላት አፍሪካውያንን የማዳከምና የመከፋፈል ተልእኮ አስፈጻሚ መሆኑ ግልጽ ነው። ይህ የወያኔ ድርጊት በወደፊቱ ኢትዮጵያና የሶማሌ ህዝቦች መካከል ሊኖር በሚገባው ግንኙነት ላይ ሊያስከትል የሚችለው መዘዝ የጎላ እንደሚሆን ጥርጥር የለውም። ሌላው ትኩረት መስጠትን የሚገባው ጉዳይ ቀድሞም በክፉ ዓይን የሚያይን የአረቡ ክልል በተለይም የተባበሩት የአረብ ኤሚሬቶችና ሳውዲ አረቢያ እንግሊዝ ምስራቃዊውን የስዊስ ካናል በ1971 ዓመተ ምህረት ለቃ ከወጣች ከ45 ዓመታት በኋላ ምዕራባዊውን የስዊስ ካናል በቁጥጥር ስር ለማድረግ ከ1980 እስከ ዛሬ ድረስ እያደረጉት ያለው እንቅስቃሴ ክትትልን የሚሻ ነው። ኢትዮጵያ የምዕራቦቹም ሆነ የቻይና ኢምፔሪያሊዝም መፈንጫ ሆና ትገኛለች። ወያኔን ለማስወገድ የተጀመረው ትግል የዚህን አንደምታ ይዘት በአግባብ ማጤን እንዳለበትም ግልጽ ነው። የአፍሪካ ቀንድና የቀይ ባህርም የአረቦችና ኢራን መራኮቻ መሆኑም ይታያል። አገር አድን ትግላችን ይህንንም በእይታው ማስገባት ይኖርበታል ማለት ነው። በሉዓላዊነት ላይ የተቃጡትን አደጋዎች ሁሉ መቋቋም ለመጪው ትውልድ የማይለጉት ግዳጅ ነውና ሁሉም ነቅቶ ለኢትዮጵያ ዘብ መቆሙ፣ የውስጥና የውጭ ጠላቶቿን መታገሉ ብሔራዊ ኃላፊነት ነው። ኢትዮጵያን ከጃዙር አገዛዝ እንጠብቅ። አገራችን በነጻነት ለዘላለም ትኑር።
ለማድምለፋሲ ቀድሞ የታገለ ለቀይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ለህ ያስተማርከው ሉዓላዊነት ፍቅር ምሬ ያስከው ያገልክብር መላሽ ይሃፋውነት ነው የህዝብ ተስፋነ ግንባር ከናታየ Good night, 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 good night